በአማራ ክልል በጦርነቱ ውስጥ ጉዳት ለደረሰባቸው ሰዎች የሰነ ልቦናና ሌላም ድጋፍ ለማድረግ ተቋማት እየተረባረቡ ናቸው። አስቴር መስካናው።
ወይዘሮ ጠይባን ድሪስ በሰሜን ወሎ ዞን ሀብሩ ወረዳ በሚገኘው መኖሪያ ቤቷ ላይ ወደቀው ከባድ መሳሪያ የ9 ዓመት ልጇ የሞተባት ሲሆን እርሱንም በቀበረችው በማግስቱ 2 ቀሪ ልጆቿን ይዛ በሀዘን ውስጥ ሆና ወደ ባህር ዳር እንደመጣች ትናገራለች።
ያው ልጆችን ቤት ላይ ወርቆ ከባድ መሳሪያ ወርቆ የ9 ዓመት ልጅ ቀብሬ ያለሁኝ የ2 ዓመት ልጅ ተመቶብኛል። ሳከኛ ነው መሄድ አይችልም። የ11 ዓመት ልጅ የምታምር እግሯንም አይኗንም አጥፍቶብኝ ቁጫት ልጁንም 6 ሰዓት ላይ ተመቱ። 11 ሰዓት ልጁን ቀብረን ለቅሶ የለ ምን የለ ሮብ ያንን ቀብሬ አሙስን የወጣ ነው። በቃ እስካሁን ድረስ ወዲ ሀገር ያልተመለስኩም። ከሀገር ቤት ነበር የሚያምረው፣ ግን አሁን በየመንገዱ ነው። እንባያን ታፈስ ታላቅስ።
ሌላዋ ከደሴ ከተማ የመጣችው ሂሩት በቀለ የደሴ ከተማ ነፃ መውጣት ቢያስደስታትም ቤት ንብረቷ በመውደሙ ኑሮዋን እንዴት እንደምትጀምር ግራ እንደገባ ትናገራለች።
ደሴ ተለቋል፣ ግን ምን ይዘን እንግባ? በምናችን እንሂድ? እኛ የደሴ ሰዎች እኮ ማለት 5 ወር ሙሉ እኮ የሰቆጣና ምለብ ተፈናቃዮችን እኮ ስናበላ ስናጠጣ ከርመን ባዶ ኪሳችንን ተፈናቅለን የመጣንን ደሴ ማለት ባዶ እጃችንን የመጣን ሰዎች ነን። ስለዚህ እንዴት ነው የምንሄደው በባዶ?
ከ2.3 ሚሊዮን በላይ ተፈናቃይ ያለበት የአማራ ክልል በህወሓት ቁጥጥር ስር የነበሩና ነፃ እየወጡ ባሉ አካባቢዎች ተፈናቃዮችን ለመመለስ እቅድ ይዟል። ግን ተፈናቃዮቹ ትናንት ከነበራቸው ሀብት ክብርና ዝና ያወረደ ከፍ ሲልም የሚወዱትን ሰው ያጡበት ቦታ ሲመለሱ ምን አይነት ቀውስ ይገጥማቸዋል? የአእምሮ ጤና ሕክምና ባለሙያው ዮሴፍ ተክሌ እንዲህ ይላል።
የድብርት እክል ነው የምንለው ወደ አማርኛው ሲመጣ ድብርት ሊኖር ይችላል። አካባቢውን ቀይሮ ነው የመጣው። ብዙ ነውጦች አሉ። እነዛ ነውጦች ደግሞ ያልተለመዱ ናቸው። ተፈጥሯዊም ነው። ያን ነገር ድብርት ለማምጣትም በቂ ነው። የድብርት ህመም ደግሞ ምንድን ነው? በቃ ደስታ የማጣት፣ የስራ ፍላጎት የማጣት፣ እንቅልፍ አለመተኛት ሊሆን ይችላል፣ ድካም ሊሆን ይችላል፣ የምግብ ፍላጎት መቀነስ ሊሆን ይችላል፣ የመርሳት የመዘንጋት ወይም ትኩረት የማጣት ምልክት ሊያሳይ ይችላል። የብቸኝነት የባዶነት ስሜት፣ የተስፋ መቁረጥ ስሜት፣ ራስን የመጉዳት ሀሳብና ራስን የማጥፋት ደረጃ ሊደርስ የሚችል አንድ ሰው ከተፈናቀለ ስራ የለም የሚጠብቀው የሆነ ወይ ፍትህን ወይ መንግስትን ወይ ለጉሮሮም ለጉርስም ይሁን ለምንም ሰውንና መስራት እንኳን አለብን። መዝናናት፣ መንቀሳቀስ፣ ብዙ ነገር እየተንቀሳቀስን ነው የምናሳልፈው። እንደዚህ አይነት ሁኔታ ሲፈጠር ደግሞ ቀኑ ሙሉ ቁጭ ብሎ የመዋል ነገር ይኖራል። ስለዚህ ዛሬ፣ ነገ፣ ሳምንት፣ ወር እያለ ሲሄድ በራሱን ችሎ የድብርትና የእነዚህ ለውጦች የጭንቀት እክሎች ያመጣሉ። በዋናነት እነዚህ ሊከሰቱ ይችላሉ ማለት ነው።
ይህንን የስነ ልቦና ቀውስ ለመቀነስ ምን መደረግ አለበት? ለአእምሮ ጤና ሕክምና ባለሙያው ዮሴፍ በመቀጠል ያነሳው ጥያቄ ነበር።
ተፈናቅለዋል፣ በመፈናቀያ ጣቢያ ውስጥ ቆይተዋል። እንደገና ተመልሰው ቢሄዱም ወደዛው አካባቢ ቢመለሱም አካባቢው ላይ ራሱ ለውጥ አለ ማለት ነው። ለውጥ አለ። የምን ለውጥ አለ? እዛ ጋር የነበራቸው ነገር እንደነበረ አያገኙትም። የመጀመሪያው ነገር እሱ ነው። ሁለተኛ እንደገና መጀመሪያ ሲፈናቀሉ ይዘውት የመጡት ህመም አለ፣ ማህበራዊ ተጽዕኖ አለ፣ ስነ ልቦና ተጽዕኖ አለ፣ ኢኮኖሚያዊ ፖለቲካዊ ተጽዕኖዎች አሉ። ምናልባት እነዚህን ተጽዕኖዎች እንደ ኢትዮጵያዊ ማህበረሰብም ገባ ብለው ላይረዱት ይችላሉ። ስለዚህ ከዚህ አንጻር ቅድመ ጥንቃቄ በሀሳብም ደረጃ ቀድሞ ቅድመ ግምት እንዲወስዱ አንዳንድ የስነ ልቦና የምክር አገልግሎት ቢያገኙ የተሻለ። ስለዚህ ቀድሞ ያን ነገር ኤክስፔክት እንዲያደርጉት ወይም ቅድመ ግምት እንዲኖራቸው ንቃተ ህሊናን የመፍጠር ስራ መሰራት አለበት። እዛው የተፈናቀሉበት ጣቢያ እንዳሉ
ዛሬ በመጠለያ ጣቢያ ውስጥ ለረዥም ጊዜ በብዙ ችግር የቆዩ ተፈናቃዮች ነገ ወደ ነበሩበት ቀየ ሲመለሱ ለሚከሰተው የስነ ልቦና ቀውስ ቀድሞ የምክር አገልግሎት ለመስጠት ባለሙያዎችን እያሰባሰበ እንደሆነ የአማራ ምሁራን መማክርት ጉባኤ የጤና ክላስተር አስተባባሪ ፕሮፌሰር ተፈሪ ገድፍ የሚሉት አለ።
ከአሁን በፊትም በማይካድራና በመተከል አካባቢ ይገኙ የነበሩ ዜጎችም የስነ ልቦና ምክር አገልግሎትና ከዚያም ባለፈ ደግሞ አንዳንዶቹ ከዚያ ያለፈ ሕክምና ያስፈልጋቸው ስለነበረ ከሆስፒታል ጋር በማገናኘት ሕክምና እንዲያደርጉ ሲደረግ ቆይቷል። አሁንም እየታሰበ ያለው በክልሉ እነዚህ ነጻ በወጡ አካባቢዎች የአማራ ፐብሊክ ሄልዝ ኢንስቲትዩት የሚባለው ጋር በመተባበር የአማራ ምሁራን መማክርትና በክልል ውስጥ ከሚገኙ ዩኒቨርሲቲዎች ጋር በመተባበር ማህበረሰብ አቀፍ ካውንስሊንግ ለመጀመር ዝግጅት እየተደረገ ይገኛል። ኮሚቴ ተዋቅሯል። የሃይማኖት አባቶች፣ በእድሜ አንጋፋ የሆኑ ሰዎች በማህበረሰቡ ገብተው ይህንን ስራ እንዲሰሩ እናደርጋለን። ከዚያ ባለፈ ደግሞ በተለያየ ደረጃ የጤና ባለሙያዎች አሉ። ለምሳሌ መካከለኛ ሌቭል የአእምሮ ጤና ባለሙያዎች የሚባሉ አሉ። የማህበራዊ ሳይንስ ባለሙያዎች አሉ። ይሄ ሶሲዮሎጂስት የምንላቸው፣ የስነ ልቦና ባለሙያዎች አሉ፣ ሳይኮሎጂስት የምንላቸው፣ እንዲሁም የሳይኪያትሪ ደግሞ ያው የአእምሮ ሕክምና የምንለው ባለሙያዎች አሉ በተለያየ ደረጃ። እነዚህን ኮሚቴዎችን አዋቀን በየዞኑና በየወረዳው ሌብል እስከታች ድረስ ተወርዶ ማህበረሰብ አቀፍ አገልግሎት መሰረት አለበት ብለን እቅድ ይዘን እየተንቀሳቀስን እንገኛለን።
በምድር ላይ የሰው ልጅ ህይወት በውጣ ውረድ የተሞላ ነው የሚሉት የአማራ ክልል የሃይማኖት ጉባኤ ሰብሳቢ መልአከ ሰላም ኤፍሬም ሙሉአለም በብዙ ሀዘንና መከራ ውስጥ የነበሩ ዜጎችን በመንፈሳዊ ህይወት ለማበረታታት በሁሉም የሃይማኖት ተቋማት የእግዚአብሔር ቃል የሚያጽናኑ መምህራንን እያዘጋጁ መሆኑን ተናግረዋል።
መጽሐፍ ቅዱሱ ብዙ ስለሚል ሰው በዓለም ውስጥ ሲኖር ተፈራራቂ ነገሮች እንደሚገጥመው በሀዘን ደስታ እንዳለ ይታወቃል፣ በደስታ ሀዘን እንዳለ ይታወቃል። ጧት ሀዘንተኞች ከሆነ ምሽት ደስተኞች ልንሆናለን፣ ምሽት ሀዘንተኞች ከሆነ ጧት ደስተኞች ልንሆን እንችላለን። እንደ ምሳሌ ኢዮብንም ማንሳት ይቻላል። የነበረውን ልጆቹን እንዳጣ፣ ሀብቱን እንዳጣ፣ ነገር ግን እግዚአብሔር መልሶ ማጽናኛ የሆኑትን ልጆቹንም ሀብቱንም እንደሰጠው። እንደዚህ አይነት የመውደቅ የመነሳት የሚያመላክቱ ብዙ ምዕራፍ ያላቸው መጽሐፍ ቅዱሶች አሉ፣ የሃይማኖት ትምህርቶች አሉ። ስለዚህ የዚህ ሙያ ያላቸውን መምህራን የዚህ የስነ ልቦናውን ጉዳይ መጽሐፍ ቅዱሱን ተርጉመው አሳምነው ባርከው ሰዎቹን አጽናንተው አይዟችሁ የሚሉ መምህራንን እየመደብን ለማስተማር እቅዷል።
በአማራ ክልል በህወሓት ታጣቂዎች ቁጥጥር ስር የነበሩ ደቡብ ወሎና ሰሜን ወሎ እንዲሁም የዋግ ምራ ዞኖች ነጻ እየወጡ መሆናቸውን የፌዴራል መንግስቱ ይፋ አድርጓል። የህወሓት ቃል አቀባይ ጌታቸው ረዳ ሰራዊታቸው ከደቡብ ወሎ የወጡት በስልታዊ ማፈግፈግ መሆኑን ከሳምንት በፊት መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።